ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ።
ሞጣ ዛሬ ሰላም ነች ብሏል ፖሊስ። የአማራ ክልል የሃይማኖት ተቋማት ጉባኤ መግለጫ ሰጥቷል።
የሞጣ ህብረተሰብ ኑሯቸው የጋራ ቤተክርስቲያን ሲሰራ ሙስሊሙ ማህበረሰብ ገንዘብ አዋጥቶ የሚሰጥ፣ መስጊድም ሲሰራ ክርስቲያኑ በዛው መጣን በዛው ልክ ኮሚቴ አቆቁሞ አብሮ በጋራ ይዟችሁ የሚበባል እንጂ ለዘረፋ ለእሳት የሚዳረግ ህዝብ አይደለም።
መላከ ሰላም ኤፍሬም ሙሉ ዓለምን ነው የሰማችሁት። ፕሮፌሰር ብሩክ ኃይሉን ለትንታኔ ጋብዘናል።
እንግዲህ የፖለቲካ ሂደቱን ስናይ እንደዚህ አይነት ነገሮች በተለይ እንደ ኢትዮጵያ አሁን ባለው ሁኔታ ትራንዚሽን ላይ ሽግግር ላይ ባለው ኢትዮጵያ ባለችበት ሁኔታ ቢከሰት ሚደንቅ አይደለም። የሚደንቀው ነገር ግን አስከፊ በሆነ ሁኔታ አንዳንዴ መሆኑ።
የፖለቲካ ሳይንስ ምሁር ናቸው። ስለ ኢትዮጵያ የመጀመሪያ ሳተላይትም እንነጋገራለን።
ሳተላይት ወደ ህዋ ማምጠቅ ተፈላጊነቱ ለሳይንስ ሪሰርች ወይም ለጌጥ ነገር አይደለም። ህዋ ለሰው ልጅ እንደ እርሻ ነው። ብዙ ሪሶርስ አለው።
ኖህ ሳማራ የአፍሪካ የህዋ ተጠቃሚነትና የመረጃ ስርጭት ሐሳብ አንጋፋ ፋናወጊ ናቸው። አነጋግረናቸዋል።
በስደት ጉዳይ ላይም ዝግጅት
በተስፋ አደራደርም ይሄ ነው ማስተው እና ሰው መሆን ብቻ ሰው የሚያስብለው ሰርቶ በራሱ መተዳደሩ ነው።
ኢትዮጵያ የምትገኝ ኤርትራዊ
ልን የተከበራችሁ አድማጮች
ጤና ይስጥልን። ክብራትና ክብራን እሁድ ታህሳስ 12 2012 ዓመተ ምህረት ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እናስተልኝ እንደምናመሻችሁ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በቤተ እምነት ተቋማት ላይ ጥቃት የሚፈጽሙ ህገወጦችን መንግስት በአፋጣኝ ህግ ፊት ማቅረብ እንዳለበት የአማራ ክልል የሃይማኖት ተቋማት ጉባኤ ጠየቀ። ድርጊቱንም በጽኑ እንደሚያወግዝ ገልጧል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
ከትላንት በስቲያ በምስራቅ ጎጃም ዞን ሞጣ ከተማ በቤተ እምነት ተቋማት ላይ የደረሰውን ጥቃት በማውገዝ የአማራ ክልል የሃይማኖት ተቋማት ጉባኤ ዛሬ መግለጫ ሰጥቷል። የጉባኤው የቦርድ ሰብሳቢ መላእከ ሰላም ኤፍሬም ሙሉ ዓለም በአማራ ክልል የክርስትናና የእስልምና እምነት ተከታዮች ለዘመናት ተቻችለው የሚኖሩበት ዋና ምሳሌ ከተማ በሆነው የሞጣ ከተማ ድርጊቱ መፈጸሙ እንዳሳዘናቸው ገልጸው የድርጊቱ ፈጻሚዎችንም መንግስት በአፋጣኝ ለህግ እንዲያቀርብ ጠይቀዋል።
የሞጣ ህብረተሰብ ኑሯቸው የጋራ ቤተክርስቲያን ሲሰራ ሙስሊሙ ማህበረሰብ ገንዘብ አዋጥቶ የሚሰጥ፣ ሲመረቅ ከብቱን ገዝቶ የሚሰጥ፣ አብሮ የሚበላ አብሮ የሚጠጣ፣ ሌላም መስጊድም ሲሰራ ክርስቲያኑ በዛው መጣን በዛው ልክ ኮሚቴ አቆቁሞ አብሮ በጋራ ይዟችሁ የሚበባል እንጂ ለዘረፋ ለእሳት የሚዳረግ ህዝብ አይደለም። በዚህ መካከለ የገቡ ሰዎች ደግሞ ታገሱ ሊባሉ ይገባሉ። መንግስትም ቢሆን በዚህ ጉዳይ ላይ በየጊዜው በተለይ በአማራ ክልል የሚተናኮሱ ነገሮችን ቀድሞ ፈጥኖ የመከላከል ስራ መስራት አለበት። እንዲሁም ከተፈጸመ በኋላ ሰዎችን ለህግ አቅርቦ ፍጻሜ ላይ ማድረስ አለበት። ምክንያቱም አሁን ይሄ እየሰፋ የሄደው ሰዎቹ እንዲህ አደረጋችሁ ይሄን አጥፍታችኋል ተብለው የተቀጡ ሰዎች ባለመኖራቸው።
በነገው ዕለትም ከኢትዮጵያና ከአማራ ክልል የሃይማኖት ተቋማት ጉባኤ የተውጣጣ ቡድን ወደ ስፍራው በማምራት ከነዋሪዎች ጋር ምክክር እንደሚያደርግ መላእከ ሰላም ኤፍሬም አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመሰግናለሁ። አድማጮች፣ በሌላ ተያያዥ ዜና የሞጣ ከተማና አካባቢው ዛሬ ሰላም መዋሉን የምስራቅ ጎጃም ዞን ፖሊስ መምሪያ ገልጧል። ግጭቱን ቀስቅሰዋል በሚል ተጠርጥረው የተያዙ ግለሰቦች ቁጥርም 15 መድረሱን ፖሊስ አክሎ አመልክቷል። የዚህ ሙሉ ዘገባ ዝርዝር ቆየት ብሎ ይቀርባል። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። የሶማሊያው ጽንፈኛ ቡድን አልሻባብ በማዕከላዊቱ ሶማሊያዊቱ የጋልካዮ ከተማ በወታደራዊ አዛዦች ላይ በተነጣጠረና 8 ሰዎች በተገደሉበት ሌሎች 55 ሰዎች በቆሰሉበት ትናንት ምሽት በደረሰ ተሽከርካሪ ላይ የተጠመደ የአጥፍቶ ጠፊ ቦምብ ፍንዳታ ኃላፊነት ወሰደ። የአይንማኞች ለአሜሪካ ድምጽ የሶማሊኛ ቋንቋ አገልግሎት እንደገለጹት ጥቃቱ የደረሰው ወታደራዊ ባለስልጣናቱ በጊዜው ሊካሄድ በተያያዘ የእርቅ ጉባኤ ላይ ለመሳተፍ ያረፉበትን ሆቴል ለቀው ሲወጡ በነበረበት ወቅት ነው። የሶማሊላንድ ጦር ኃይል አዛዥ ብርጋዴር ጀነራል አብዱል አሚድ መሐመድ ዲሪርና የ21ኛው ክፍለ ጦር ጀነራል አብዱል አዚዝ አብዱል ሃሂ ኪሾ ከጥቃቱ መትረፋቸው ታውቋል። በፍንዳታው 4 ሲቪሎችና ሌሎች 4 ወታደሮች መገደላቸውን ባለስልጣናቱ አመልክተዋል። በህንድ መንግስት የሰላማዊ ሰልፍ እገዳ ቢያድርግም አዲሱን አወዛጋቢ የዜግነት ህግ ተከትሎ የተነሳው ተቃውሞ ግን ዛሬም ቀጥሎ ውሏል። ነቃፊዎቹ ጸረ ሙስሊም ህግ ነው ያሉትና የህንድ ፓርላማ ያጸደቀውን በዜግነት ላይ ያተኮረ አዲስ የማሻሻያ ህግ ተከትሎ ባለፉት 2 ሳምንታት ውስጥ በተካሄዱ የተቃውሞ ሰልፎች እስካሁን በታወቀው 23 ሰዎች ህይወት ማለፉ ተዘግቧል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ቢጄፒ ፓርቲያቸው በጠራው ሰልፍ ላይ ባሰሙት ንግግር የዜግነት ማሻሻያ ህጉን መጽደቅ ትክክለኛነት ተከላክለው ዜጎች የመንግስቱን ውሳኔ እንዲያከብሩም ጥሪ አቅርበዋል። አዲሱ ህግ ህንድ ውስጥ የሚገኙ የሂንዱ ክርስቲናና የሌሎች እምነት ተከታይ ሆኑ በቁጥራቸው አናሳ የሆኑ ማህበረሰብ አባላትን በባንግላዴሽ፣ ፓኪስታንና አፍጋኒስታን በሃይማኖታቸው ሳቢያ ወከባ የደረሰባቸው መሆኑን ማረጋገጥ ከቻሉ የህንድ ዜግነት እንዲያገኙ ሲፈቅድ፣ ለሙስሊሞች ግን ተፈጻሚ አይሆንም። በህዝብ ዘንድ የፍርሃት ስሜት ለማንገስ የሚጥሩ የሐሰት ወሬ የሚያናፉስ ሰዎች ናቸው ይህን እያደረጉ ያሉት። በእስራኤል ውስጥ መከፋፈልን የሚያመጣ አንዳች ድርጊት ካያቸውም ለዓለም አሳዩ ሲሉ ሞዲ ለተሰብሳቢዎቹ ተናግረዋል። ተቃዋሚው ኮንግረስ ፓርቲ ነው ኒው ዴልሂን ብቻ ሳይሆን ሌሎች የአገሪቱን ክፍሎች ወደ ፍርሃት አመጣሽ ቀውስ ውስጥ ለመክተት እየሞከረ ያለው ሲሉም ከሰዋል። ሞዲ እንደ አውሮፓውያን ዘመን አቆጣጠር በ2002 ዓ.ም የጉጅራት ክፍለ ግዛት ሚኒስትር በነበሩበት ወቅት በተቀሰቀሰ ግጭት አብዛኞቹ ሙስሊሞች የሆኑበት ቁጥሩ በግምት 1000 የሚደርስ ሰው ተገድሏል። በመጨረሻም የአፍጋኑ ፕሬዝዳንት አሽራፍ ጋኒ በአወዛጋቢው የመስከረም 18ቱ ፕሬዝዳንታዊ ምርጫ ምትክ በተካሄደ ዳግም ምርጫ አሸናፊ መሆናቸውን የመጀመሪያ ውጤቶች አመለከቱ። የገለልተኛው አገሪቱ ምርጫ ኮሚሽን ኃላፊ ሐዋ አላም ኑሪስታን ናቸው። በዛሬው ዕለት ካቡል ውስጥ በሰጡት ጋዜጣዊ መግለጫ ጋኒ ከ1.8 ሚሊዮኑ የምራጭ ድምጽ 51% በማግኘት አገሪቱን ለሁለተኛ ዙር ለሚቀጥሉት 5 ዓመታት ለመምራት አሸናፊ የሚያደርጋቸውን ድምጽ ማግኘታቸውን ይፋ ያደረጉት ዋናው ተቀናቃኛቸው አብዱላ አብዱላ ከተቅላላው የመራጩ ድምጽ 39.5% ሲያሸንፉ የተቀሩት ሌሎች ተፈካካሪዎች ቀሪውን ድምጾች ማግኘታቸውን የምርጫ ኮሚሽን ኃላፊዋ ተናግረዋል። ዩናይትድ ስቴትስ ማቀብ ትጥልም አገራቸው የነዳጅ ማስተላለፊያ ግንባታዎችን ተቀጥለበታለች ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጠንከር ባለ ቃል ተናገሩ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ12040 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 12 2012 ዓመተ ምህረት ምሽት ፕሮግራም ነው።
በስርዓተ ትምህርት ጉዳይ የጀመርነውን ውይይት እንቀጥላለን።
የተፈጥሮ ሀብት አለ አይደለም? ሀገሮች ያደጉት እውቀት ያላቸው አዳዲስ ነገር መስራት የቻሉ ህዝቦች ናቸው ያደጉት።
ዶክተር አዳነ ካሳ ናቸው የስርዓቱ ትምህርት ባለሙያ፣ ይዘናቸዋል።
ባንክ በተትረፈረፈበት ሀገር ምን አስፈለገ? እነዚህ ኢትዮጵያውያን አንድ ባንክ እናቋቁም የሚሉበት ምክንያት ምንድን ነው ነው ጥያቄው። እንግዲህ መቼም ላስተዋለው ሰው ባንክ ተትረፈረፈ እንጂ እዚህ ሀገር በንግዱ ዓለም ብዙ የተሰማሩ ኢትዮጵያውያን አሉ። ባንክ ሄደው እንደ ልባቸው ብድር ያገኛሉ ለማለት አያስደፍርም። የዚህ ባንክ መነሻ የሆነው ዋናው ምክንያት ይሄ ነው።
ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካ ውስጥ እያቋቋሙ ስላሉት ባንክ ነው የምንነጋገረው። ሙዳይ ዓለም አቀፍ ባንክ ይባላል። ስራውን እየመሩ ያሉትን አቶ ተካልኝ ገዳሙን ነው የሰማችሁት። ለዝርዝር ጉዳዮች ይመለሳሉ።
አሁን ወደ መጀመሪያው ዝግጅት እንዝለቅ።
በቅድሚያ ወደ አማራ ክልል እናምራ። በቤተ እምነት ተቋማት ላይ ጥቃት የሚፈጽሙ ህገወጦችን መንግስት በአፋጣኝ ለህግ ማቅረብ እንዳለበት የአማራ ክልል የሃይማኖት ተቋማት ጉባኤ ጠይቋል። ድርጊቱንም በጽኑ እንደሚያወግዝ የገለጹት የጉባኤው የቦርድ ሰብሳቢ መላከ ሰላም ኤፍሬም ሙሉ ዓለም ከተማይቱን የእስልምናና የክርስትና ምዕመናን አብሮነት ተምሳሌት ሲሉ የጠሩበትን መግለጫ በዜናው ውስጥ አዳምጣችኋል። በሌላ በኩል ሞጣ ከተማና አካባቢዋ ዛሬ ሰላም መዋሏን የምስራቅ ጎጃም ዞን ፖሊስ መምሪያ አስታውቋል። 15 ተጠርጣሪዎችን በቁጥጥር ስር ማዋሉንም ገልጿል ፖሊስ። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ዋና ኢንስፔክተር አያልነት ተስፋዬ ስለሞጣ ከተማ ውሎ ከአሜሪካ ድምጽ ጋር ማምሻውን ቆይታ አድርገው ነበር።
አሁን ላይ ያለው ሁኔታ ሁለት አይነት ስራዎች ነው እየሰራን ያለ ነው። የመጀመሪያው ሁኔታውን የማረጋጋትና አካባቢውን ወደ ሰላማዊ ሁኔታው የመመለስ ስራ ነው እየሰራን ያለ ነው። ከዚህ ጋር ተያይዞ በቃዎችን የማጠናከር፣ አካባቢዎችን በፍተሻ የማጠናከር፣ ማህበረሰቡን የማወያየት፣ ሁለቱን ሃይማኖቶች ሊያቀራርብ በሚችል መንገድ ድሮውንም ተጣልተዋል ማለት ይህ ማለት ድሮውንም ተጣልተዋል ማለት አይደለም። ይህን ሽፋን ተደርጎ የተፈጠሩ ችግሮች አሉ። እነዚህ ችግሮች ሊያጠብ የሚችል ስራ መስራት ስራ ይሰራ። በሌላ መንገድ የተጠርጣሪዎችን በህግ ቁጥጥር ስር የመዋል ስራ ነው እየተሰራ ያለው። ስር የመዋል ስራ በየደረጃው በማህበረሰቡ በህዝበ ክርስቲያኑም በህዝበ ሙስሊምም የተለዩ የተሰጡን ጥቆማዎች አሉ። እነዚህ መሰረት አድርገን እስከዛሬ ድረስ ወደ 15 አካባቢ ተጠርጣሪዎችን በቁጥጥር ስር አውለናል። ይህንንም ከክልል ተዞንም ተወረዳም የተወጣጣ ምርመራ ቡድን ጠንከር ያለ ቁመና ያለው አደረጃጀት አደረጃጅተን ይህን ምርመራ ወደፊት አጠናክሮ ለህግ ሊያቀርብ የሚችል እና ጠንካራ ምርመራ መዝገብ በማደራጀት ኃላፊነት ውስጥ የሚችል አካል በህግ የሚጠየቅ ለማድረግ ስራ እየተሰራ ነው። ስለዚህ አሁን ላይ የሞጣ ከተማ ሰላማዊ እንቅስቃሴ ያለው ይሄ ማለት ምንም አይነት ተሳትፎች የሉም ማለት አይደለም። እነዚህ ግን ከህዝቡ ጋር ሆነ የምንፈታቸው እና በርካታ የሰጣይና ሰማርተን ህዝቡ ያለ ስጋት እንዲንቀሳቀስ እያደረግን ያለበት ሁኔታ ነው ያለው።
በከተማው ችግር እንደሚፈጠር ቀድሞ የደረሳቸው አካላት ለጸጥታ ኃይሉ ጥቆማ ሰጥተው እንደነበር በወጡ መረጃዎች ዙሪያ ለተጠየቁት ጥያቄ ኢንስፔክተሩ ተከታዩን ምላሽ ሰጥተዋል።
አንዳንድ አለመግባባቶች ምናምኖች የሉም ብዬ አልከራከርም። ሊኖሩ እንደሚችሉም ቀጣዩን ስላፈተን ወደፊት የሚያለውን ነገር መድረስ እንችላለን። ከደብዳቤ ተጽፏል እንዲህ በህጋዊ መንገድ ተገልጿል የሚባለው ግን ጥቃት በዚህ ልክ በተቃራኒ መንገድ ጥቃት ሊያደርስ የሚችል ኃይል አለ የሚል በመስጊዶች ላይም ወይም ደግሞ በቤተክርስቲያን ላይ ጥቃት ሊደርስ የሚችላለ የሚል እንድምታ ያለው አቤቱታም ሆነ በህጋዊ ደብዳቤ እያገኘ ነው የለም። አለ የሚባለው ደብዳቤም ከሙስሊሞች መካከል ኮሚቴ ምን እያሉ ብዙ በርካታው ህዝበ ሙስሊም በማያውቀው መንገድ ኮሚቴንን በማለት ውዥንብር እየፈጠሩ ስለሆነ ፌዴራል ወክሎናል እያሉ አካባቢውም አለው ማህበረሰብ ህዝበ ሙስሊሙ የማያውቃቸው ሰዎች አሉ። ስለዚህ እነዚህን ፈር ለማስያዝ እኛ ስራ እየሰራን ነው፣ የከንቲባ ኮሚቴው ይህን እንዲያውቅልን ብለው ሲያሳውቁ በድልባጭ ለፖሊስ ለከተማ አስተዳደር ፖሊስ መሬት አቅርበዋል። ይህ ማለት በተቃራኒ ወገን ጥቃት ደርሱ ነው የሚል ወይም ደግሞ ተመሳሳይ ከዛም ከእውነት ተከታይ እንዲሆን በእንደዚህ አይነት አግባብ ላይ የተሰለፉ ኃይሎች ናቸው የሚል እንድምታ ያለው ሆኖ አላገኘ ነው። ከዛ ባሻገር ግን እንዲህ አይነት ነገሮች አሉ፣ አሁንም እያቀረ ነው። እንዴት ደረሱ? ለማን ደረሱ? በምን አግባብ ነበር የደረሱ? በተባለው ልክ ነው ወይስ በዚህኛው ሳይር ነው የሚለውን ነገር የማጥራት ስራ ላይ ነው ያለ ነው።
በዚህ ጉዳይ ዙሪያ ሌሎች አካላትን ለማግኘት ያደረግኩት ሙከራ ለዛሬም አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ለመሆኑ ይህ የግጭቶች አባዜ ምን ይሆን? መንስኤዎቹና መንገዱ መፍትሄው? ለዛሬ በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ በስክሪፕስ የጋዜጠኛነት ትምህርት ቤት የዓለም አቀፍ ጋዜጠኛነት መምህሩን ፕሮፌሰር ብሩክ ኃይሉን ለትንታኔ ጋብዘናል።
አገራችን ውስጥ ያለው ሁኔታ ስናይ ያሳስባል። ቀን በቀን ስንከታተል የሚያሳስቡ ሁኔታዎች ይመጣሉ። ትኩሳቱ ከፍ ይላል፣ ዝቅ ይላል፣ እንደገና ከፍ ይላል፣ እንደገና ይጠፋል። ካልጠበቀ አቅጣጫና አካባቢ ነገሮች ይፈነዳሉ። እንደገና ደግሞ እሱን እሳት እንደማጥፋት መንግስት ወደዛ ይሯሯጣል። የሲቪሊያን ሰዎች ሞት እያየን ነው። ተማሪዎች እርስ በርስ ይጋጫሉ። ከፎቅ የመወርወርም ሁኔታ መገዳደልም ሁኔታ አለ። ኢኮኖሚክ ዲስራፕሽንም አለ። መንገድ መዝጋት መክፈት ሁኔታ አለ እና ይሄ ሁሉ ሲዳመር በጣም ሪሊ አገርን የሚጎዳ መንፈስንም የሚያውቅ ጠባሳም የሚተው ስጋት የሚተው ነው። እንግዲህ የፖለቲካ ሂደቱን ስናይ እንደዚህ አይነት ነገሮች በተለይ እንደ ኢትዮጵያ አሁን ባለ ሁኔታ ትራንዚሽን ላይ ሽግግር ላይ ኢትዮጵያ ባለችበት ሁኔታ ቢከሰት የሚደንቅ አይደለም። የሚደንቀው ነገር ግን አስከፊ በሆነ ሁኔታ አንዳንድ የመሆኑ አይተን አናውቅም፣ ሌላም አፍሪካ ሀገር። ነገር ግን ይሄ እስከ መቼ ዘልቃል ነው ጥያቄው። እንደገና ይሄ ደግሞ እንዲህ አይነት ቫልዩ እንዲህ አይነት ጋት ይወጣ ተጠርዝ ይወጣ አካሄድና ተጠባይ በዚህ ላይ ተቀጥላል ወይስ ምን ምን እርምጃዎች ቢወሰዱ ምን ምን ሁኔታዎች ቢደረጉ ናቸው የሚመለሰው መለስ ሊል የሚችለው መሰለኝ ፋንዳሜንታል ጥያቄው
እና ነው
እና ይሄንስ እናገናዝበው ከዛሬ ፖለቲካ አቅጣጫን ስናይ ከትናንት ዛሬ ከተሻለ ከትናንት ወዲያ ትናንት ከተሻለ እድገት ነው ብለን ነው የምንወስደው አናላይዝ እናደርግ ሰው የሞተም ይያለ ነው አቶ ሰለሞን የሰው ነፍስ እንደው ዝም ብሎ እቃ ነው ለማለት አይደለም እንደው ምን ግልጽ እንዲሆን ለአድማጮች ይፈልጋሉ ግን የሚታየው ኦቨርኦል አግሪጌቱ ሰም ቶታል ኦፍ ኮኔዲ ሁኔታዎች ስናይ እንደምረው ሻሊያል ቻለ ነው የሚሄደው ወስ እየባሰ ነው የሚለውን ከሱ ጀምር እኔ እየተሻሻለ ነው የሚሄደው ነው የሚለው እንዴት የሚል ጥያቄ አድማጮች አንተም ልትጨክላል እንዴት የሚለው ምንድነው አንደኛ ፍሪኩዌንሲ እየቀነሰ ነው የመጣው
ድግግሞሽ ነው
አው ድንቁሞሽ እየቀነሰ ነው የመጣው ሁለተኛ ባንጻሩ የህዝቡ ተሳትፎ ደግሞ በጣም ከፍ እያለ ነው የመጣው ማለት ሁኔታችን ለማስቆም ለምሳሌ በቴክስታን ሲቃጠል መስጊድ ሲቃጠል ያለ ለማስቆም ዋልጆች እርምጃ ወስደው ሰላም ሲያውቁ ቤት ያንኳኩ እርምጃ ወስዳልን ሲሉ ባንጻሩ ደግሞ ያ ሪአክሽን ካውንተር ሪአክሽን አጫፋዊ ድርጊት እየፈጠረ ነው ያለው ህዝቡ ራሱ ወደ መከላከል እንደገና ህዝብና መንግስት በግድ መንግስት እንዲነቃና ህዝብ ላይ ከዳተኝነት ለማለት ይከብዳል አይናፋርነትም ለማለት እንትው ናይቪቲ ሆናል ነገር ግን ቶሎ እርምጃ ለመውሰድ ሁኔታ አሁን በግድ መንግስት እየተገፋ በህዝብ ስሜት እርምጃ ወደ መውሰዱ እየሄደ ይመስላል መንግስት አለመቸኮሉ ጥሩ እንደሆነ ታሳቢ ነው ማለት ነው ስለዚህ የህዝብ ተሳትፎ እየጨመረ እንደሄደ ህዝብ ራሱ ኮንሺየስ እየነቃ ለመንግስት ብቻ ነገሮችን መተው እንደሌለበት ተስፋ ያለው ህይወትና ጨለማ ሳይሆን ብሩህ ኢትዮጵያን ማየት ከተፈለገ ካለው መንግስት ጋር ፐርስፔክቲቭ አሁን መንግስቱ አብሮ መሰለፍ እንዳለበት መንግስትን በተሻለው ማገዝ እንዳለበት ይሄ ሚቻሊ ሆነ ኢንትረስት ጥቅም ላይ ተመሰረተ ግንኙነት እየዳበረ እየሄደ ነው ማለት ሁለት ከዚህ በተጨማሪ እንደገና ሚዲያ አዘጋገቡ ራሱ ዋልጌና ጥግ ይወጣ አዘጋገብ አለ አሁን ያለንበት የዶክተር አብይ መንግስት ከነ ንብላቱ ኃይለማርያም ከአቶ መለስም ጋር ስናወዳድር በተለይ አቶ መለስ ዘመን ልበልህ ሶሻል ሚዲያ ገና ብቅ ብቅ ያለበትና አልጠነከረበት ሁኔታ አንድ አይደለም አሁን ያለንበት የሶሻል ሚዲያ ዘመን ነው እንኳን ለኢትዮጵያ ለአውሮፓም ለአሜሪካ እና የመረጃ ፍጥነት በሰከንድ በአዙሪት ዓለም ዞሮ የሚደርስበት ሁኔታ ኢትዮጵያ ውስጥ እየተለመደ መጥቶ ለመደራጀትም ለበጎም ለመጥፎም አቶ ሰለሞን የተለያዩ ቡድኖች ተዋድነው የሚጠቀሙበት ዋናው መሳሪያ ሶሻል ሚዲያ ሆኗል አጥቂዎቹም ሳይቀር ማለት ነው በአንጻሩ አሁን የምናየው ምንድነው ካለፉት ወራቶች ወዲህ ህዝቡ ጤነኛው ልበልህ ወይም the silent majority በሶሻል ሚዲያም ሳይቀር እየተነቃቃ በጎ በጎ ሐሳብ እየጻፈ እቻገር ያለቻትኛውን ዝም ብለን አናይ በጎ በጎ ነገር እንጽፋለን ለበጎ ለበጎ ነገር እንሰበሰባለን በጎ ነገር ሐሳብ እናመነጫለን መድረኩን ለናንተ ለጨዋዎች ለጥቂቶች አንተው የሚል እልውስት ነቁጭ ውስጥ እንደገባና ኢትዮጵያም ሀገሬ ናት በኢትዮጵያ ላይ ዝም አልልም የሚለውን ዝምታውን እየሰበረ ይሄደ ስለሆነ አንዳረዘምኩት ይስማኛል ለመንደርደር ሐሳብ ነው ተሰለሞን እኔ ማየው በዛ አቋያ ነው ነገሮች ከውጥር ውጪ አልወጡ ባይኔ መንግስትም እርምጃ መውሰዱን በግድ ተገፍቶ አላፊነት አለበትና መውሰድ አለበት ማሳየትም አለበት በተግባር እዛም ደረጃ መንግስት እየገባ ነውና ኦቨርኦል አሴስ እናረጋው እኔ በተለይ ህዝቡ ኮንሺየስ ይሆነ አሳልፈን አንሰጥም የሚል ሁኔታ ህይወቴ ነው በተሰበ ነው አገሬ ነው ወደሚል እርምጃ ውስጥ እየገባ ነው ነው የሚለው ለመንደርደሪያ ሐሳብ
አሁን ፕሮፌሰር ብሩክ መድም አሁን መጨረሻ ላይ እንዳሉት መንግስት እየተጠናከረ ወደ መውሰድ እየሄደ ነው ያሉት እርምጃ በተለይ የዶክተር አብይ አስተዳደር ወደ ስልጣን ከመጣ ወዲህ የወሰዳቸው እነዚህ ነጻ ማህበረሰብ የመፍጠር ወይም ወደ መፍጠር ሊወስድ የሚችል አካሄዶች እርሶ እንደሚሉት ይደሎ የሚባል የሚበረታታ ሆኖ ያለ መንግስት ግን መንግስት መሆን አለበት ህግና ስርዓትን ማስከበር አለበት ለዚህ ቆፍጣና መሆን አለበት የሚሉ ግፊቶች ከመጀመሪያው ጀምሮ ሲደረጉ ቆይተዋል በጠቅላይ ሚኒስትር አብይ ላይ ሌላም ደግሞ የሚነሳ ነገር እንዲህ አይነት ሁኔታዎች ሲፈጠሩ ከመንግስት ባለስልጣናት ወይም ከፖለቲካ ካድሬዎች ብዙ ጊዜ ተዘውትረው የሚሰሙ አንዳንድ አካላት እንዲህ የሆኑ ወይ ጥቅማቸው የተነካ እንዲህ አይነት ጥቅል የሆኑ አባባሎች ወይም በማስረጃ ተደግፈው የማይቀርቡ አባባሎች ናቸው እንጂ ችግር ያለበትን ቦታ በትክክል ሊጠቁሙ የሚችሉ እነገሌ ናቸው ይህንን አድራጎት እየፈጸሙ ያሉት የሚሉ የተጣሩ መረጃዎች ሲወጡ አናይም በአብዛኛው ጊዜ እንዳሉት ንጹሃን ሲገደሉ ተማሪዎች ሲጋጩ ተማሪዎች ናቸው ወይ በርግጥ የሚጋጩት በርግጥ በተማሪዎች መካከል ቅራኔና ጸብ አለ ወይ ንጹሃን ሲገደሉ ሲባል እነዚህ ንጹሃን ኢትዮጵያውያን በርግጥ በመካከላቸው ችግር አለ ወይ ቤተክርስቲያን ሲቃጠል እስላም ተሰብስቦ ይገነባ የለም ወይ መስጊድ ሲቃጠል ክርስቲያን ያወግዝ የለም ወይ ተሰብስቦ ሲገነባ አላየንም ወይ ተማሪዎች ሲገደሉ ተማሪዎች አደባባይ ላይ ወጥተው ወይም ግጭት ሲፈጠር አደባባይ ላይ ወጥተው ይሄ በእኛ መካከል የሚፈጠር ነገር አይደለም ብለው ተቃውሞ ሲሰለፉ አላየንም ወይ ስለዚህ የችግሩ ምንጭ በርግጥ በተማሪዎች መካከል ነው በወጣቶች መካከል ነው በህዝቡ መካከል ነው ወይስ እነዛ በጥቅሉ አንዳንድ አካላት እየተባሉ የሚጠሩ እነማን እንደሆኑ ስለማይነገር ነው ለምንድን ነው ይሄ የሚሆነው
ጥያቄ ተገቢ ጥያቄ ነው እንግዲህ ውስጥ መሆን ያስፈልጋል እኛ እንግዲህ አዛን ኦብዘርቨር ያው ከስንት ሺህ ማይልም ነው ግን እንደ አገር ወዳድ ኢትዮጵያዊ ልበልህ ትውልድ ኢትዮጵያዊ በየቀኑ ያሳስበን ቅፍ የሚከለክለን ያሳስበው ሁኔታ ነው እና እንደ ባለሙያም ነው የምንከታተለው እንግዲህ ትግሉ አቶ ሰለሞን ሁለት ጎራ ነው በድሮውና በአዲሱ በተሞከረውና ባልተሞከረው ቡድን እና አመራር መካከል ነው ትግል ያለው አሮጌው ሲለቅ መቼም ጥቂት ሪጂሞች ጥቂት መንግስታት ነው ወይ ጥቂት ፓርቲዎች ናቸው በነፃ ያውልህ መልካም እድል ብሎ የሚለቁ የለቀቁት ቶታሊ የለቀቁ አይመስልም ለምን የዘረጉት ኔትወርክ ከላይ እስከተሳም ከተወሰነ አካባቢ ሆነ በመላ ኢትዮጵያ ይኖራል አዲሱ አዲስ ነውና ባለው ላይ ነው የሚገነባው ያውም ድጋፍ ከውስጥ ካገኘ ካላገኘ ደግሞ አዲስ እንደመገንባት ነው የሚሰራው በሁለቱ መካከል ትግል ያለ ይመስለኝ በሁለቱ መካከል ትግል አለ የድሮውና የነበረውና አዲሱ አዲስነቱን ማሳየት አለበት በጭብጥ ምጃ ይወሰደ ህዝብን መሳብ መቻል አለበት እዚህ ላይ ነው እንግዲህ ዶክተር አብይ ትልቁ ስራ አሁንም እየተሰራ ያለው ይሄን ይመስለኛል አንዳንድ ስብሰባዎች ስናይ ህዝቡን መቅረብና ህዝቡን ላይ ካፒታላይዝ ያደረገ ለውጥ ፍሬያማ ለውጥ ለማምጣት እና ካለፉት ደግሞ ካለፈው ፍርሃት ትብታቸው ለተቆራረጠ የማሳየት ምልክት ይሄዳል ያለፉት ደግሞ ሊጋሊ ፍለፊት ወጥተው እንዳይጥያቂዎችም ስላሉ ብዙ መልስም ሊያጠር ስለሚችል ያንንም ኦፕንሊ ወጥቶ ለማድረግ ላይደፍሩ ላይፈልጉ ይችላሉ እና ይሄ እንግዲህ ቢታየው ምንድነው ከብዙ ማግጣጫ ምን ሰማው የሚጻፈው ምንድነው የተደራጁ ተዋደኑ ቡድኖች እንዳሉ በየአካባቢው እሳት የሚያስነሱ እንደሆነ ያለው መንግስት እንደሳት አደጋ እየሮጠ እሳት ለማጥፋት እንደሚሟሟት ደግሞ ይጠፋ ሲባል እዛ እንደሚነሳ ይሄ እንግዲህ ህዝቡ ላይ ፍራስትሬሽን እና ድንጋጤንና ተስፋ መቁረጥንም ፈጥሮ ነበር ይሄ ነው አሁን አቶ ሰለሞን እየተለወጠ ነው መጣው እየተለወጠ መጣም ነው እንጂ ቡድኖች ሊኖሩ ይችላሉ እነዛ ቡድኖች ደግሞ ቶታሊ ወይ ጊቭ አፕ እስካላረጉ ድረስ ወይም መንግስት 100% እስካልተቆጣጠራቸው ድረስ ይሄንን ጸረ ዲሞክራሲ ሊበልስ ጸረ የኮንሰንሰስ ፖለቲክስ እና ኢንትረስት ማካሄዱን የሚተዉ አይመስልም ነው ምለው እና ትግል ነው between the old and the new ባለፈውና ያለፈውን ስርዓት ለማስቀጠልና አዲሱ ደግሞ ያለፈውን ስርዓት አይቶ ያለፈው ስርዓት አላዋጣም መለወጥ አለብን በሚለው መካከል ትግል እየተካሄደ ነው ያለው በመሃል እንግዲህ ህዝብ ነው ሁልጊዜ ህዝብ ይቃ አይደለም ህዝብ ዝም ብሎ ቁጥር አይደለም 100 ሚሊዮን ሰማን እንላለን አሁን ቁጥር ነው ኳንቲቲ ግን ህዝብ ደግሞ ግዑዝ አይደለም ህዝብ አንድ አገር ሊያድግ የሚችለው ህዝብ ኢንጌጅድ ሲሆን ነው አሁን የምናየው ኢንጌጅመንቱ ሌቭሉ ከፍ ይያለ ነው። የዶክተር መንግስት የዶክተር አብይ ስርዓት ዘ ኦፕንነስ ከከፈተ ነፃ ሚዲያውን ሶሻል ሚዲያውን ሪስፖንሲብል በሆነ ሁኔታ ህዝቡም ራሱ እንዲደራጅ ካደረገ ሲቪክ ድርጅቶችን ከተፈቀደ በፊት በልጓምና በጥቂት እንደነበረ እናስተዋሳለን ብዙ አመት ያንን ካደረገ ህዝቡ ራሱ ለራሱ ፈልውና እንደገና አሁን የመጣው ፍርሃት ሻል ያለ ቫሊዩስና ለውጥ ማምጣቱን ማሳየት ከቻለ ህዝብ ይደግፋል።
ፕሮፌሰር ብሩክ ይከተላሉ። ከዌብሳይታችንና ከፌስቡክ ገጻችን ሙሉን ውይይት ያገኛሉ። ሌሎችንም ምሁራን እንዲሁ እየጋበዝን ውይይቱን እንቀጥላለን። ተከታዩ ዝግጅታችን ወደ ሰማይ ይወስደናል። ኢትዮጵያና የመጀመሪያዋ ሳተላይቷ ኖህ ሳማራ ዛሬ የ63 ዓመት ሰው ናቸው። የሚኖሩት ሜሪላንድ ዩናይትድ ስቴትስ ነው። በእናታቸው ኢትዮጵያዊ በአባታቸው ሱዳናዊው ኖህ ሳማራ ከአፍሪካ የህዋና የሳተላይት ቴክኖሎጂ ተጠቃሚነት ሐሳብ አፍላቂዎችና በተግባርም የተንቀሳቀሱ ፋናወጊዎች ቀዳሚው ናቸው። ዛሬ አዲስ አበባ ላይ በስልክ አገኘኋቸው። አቶ ኖህ ሳማራ በቅድሚያ እንኳን ደስ ያሉት ማለት ፈልጋለሁኝ። ምክንያቱም እንደ ወርልድ ስፔስ ፈጣሪና በአፍሪካ ፋናወጊ ከሆኑ የሳተላይት ቴክኖሎጂ ሐሳብ አራማጆች ወይም አፍላቂዎች መካከል አንዱ እርስዎ ነዎትና እንደውም ቀዳሚ ማለት ይችላልሁኝ። ኢትዮጵያ አሁን የመጀመሪያውን ሳተላይቷን ወደ ጠፈራም ጥቃለች። ለመሆኑ ተገኝተዋል እርስዎ እዛ በስነ ስርዓቱ ላይ?
ነበርኩኛው።
እስቲ ስሜቶን ይንገሩኝ አቶ ኖህ።
ደስታ ነው የተሰማኝ። ኢትዮጵያ ለዚህ ለመድረስ ስለቻለች በጣም ደስ ብሎኛል። እንደዚህ አይነት ነገር ሊፈጸም ፍላጎትና ኢንቴንሽን ያስፈልገዋል እና የኢትዮጵያ መሪዎች ይህን አስበው ሀገሪቷን ለዚህ በማድረሳቸው ሁሉም ኢትዮጵያዊ መደሰት ይገባዋል ብዬ አስባለሁ።
እርስዎ ዋን ወርልድ ስፔስን ካቋቋሙ ጊዜ ጀምሮ እንግዲህ ወደ 30 ዓመት የሚጠጋ ጊዜ አለፈ። ይህን ያህል ጊዜ መውሰዱ አላሳሰበዎትም?
አይ አላሳሰበኝም። ጊዜ አይንስታይን እንዳለው ሬላቲቭ ነው፣
አንጻራዊ ነው።
እና መደረጉ ነው አስፈላጊው ነገር፣ መደረጉ ነው። ይህን ያህል ጊዜ መውሰዱ ከዚህም ይበልጥ ጊዜ ሊወስድ ይችላል ብዬ አስባለሁ። ለምን ከአፍሪካ ሀገሮች ሳተላይት አሁን ያላቸው በጣም ጥቂት ናቸው። አብዛኞቹ ስለ ሳተላይት እንደውም እያሰቡም አይደለም።
አቶ ኖህ ምንድን ነበር ሀሳቦ? እስቲ ያስታውሱን። የዛሬ 30 ዓመት ወይም በአውሮፓ አቆጣጠር በ1991 ዓመተ ምህረት ዋን ወርልድ ስፔስን ወይም በአጠቃላይ እስካሁን ድረስ ወርልድ ስፔስ እየተባለ የሚጠራውን ኩባንያ ለማቋቋም ሲነሱ ምን ነበር ሀሳቦ? ምንድን ነው ወደዛ የወሰዶት? ምንድን ነው የገፋዎት?
ሳተላይት ወደ ህዋ ማምጠቅ ተፈላጊነቱ ለሳይንስ ሪሰርች ወይም ለጌጥ ነገር አይደለም። ህዋ ለሰው ልጅ እንደ እርሻ ነው። ብዙ ሪሶርስስ አለው። አንደኛ ለዓለም መድረክ ይሰጣል። የዓለም ህዝቦች እርስ በርሳቸው ግንኙነት እንዲያደርጉ፣ በቴሌኮሙኒኬሽን እንዲነጋገሩ፣ እንደዚህ አሁን ያለው የእርሶን ዝግጅት በአየር ለማስተላለፍ እንዲችሉ የሚያበቃ የዓለም ትልቅ ሪሶርስ ነው እና ሪሶርስ በመሆኑ ምክንያት በጣም ለእኔ ትልቁ ሪሶርስ ከህዋ መድረክ አድርጎ ሳተላይት እዛ አምጥቆ ያን ሳተላይት ልዩ ልዩ አይነት መረጃዎች ለሰው ልጅ ማበርከት ትልቅ አስፈላጊ ድርጊት ነው እና እኔ የዛሬ 30 ዓመት ስነሳ በዚህ ሀሳብ ያነሳሳኝ እና እንዲህ ይህን እንዳረግ ያበቃኝ በጣም የሰው ልጅ ብዙ አይነት መረጃዎች እንደሚያስፈልገው አውቄ ያንን መረጃ ለሰው ልጅ እንዴት ማበርከት እንደሚቻል መንግስታት ቢረዱኝ በጣም ደስ እያለኝ፣ ካይረዱኝ እስከ መሞት ድረስ ሞክራታለሁ ብዬ ራሴ ለብቻዬም ቢሆን ተነስቼ ይህን ስራ ሰራለሁ ብዬ ያደረግኩት ኤፈርት ወይም ትግል ነበር።
ይሄ ትግሎ እንደነ ሲሪስ ኤክስኤም አይነት በዚህ በዘንድሮው ዓለም ብዙ ተደማጭነት ያላቸው ሰፊ መድረክ መሆን የቻሉ ድርጅቶችን ሁሉ ማቋቋም አሰራሮችን ሁሉ ለማቋቋም ሐሳብ የፈነጠቀ ሐሳብ ነው ይሄ። እና ዓለም አፍሪካ ብቻ አይደለችም የሰለጠነው ዓለም አለና ያ የሰለጠነው ዓለም የደረሰበትን ቴክኖሎጂ መጠቀም በራሱ በቂ ነው ብለው አላሰቡም ነበር? እርሱ ያተኮሩት አፍሪካ የራሷ ሳተላይት ሊኖራት ይገባል፣ የራሷ የሳተላይት ግንኙነት ሊኖራት ይገባል ከሚል ሐሳብ ነበር። ለምን አስፈልገ እንደዚህ ማሰብ? ያኔ ነበሩ ሳተላይቶች
ነበሩ፣ ግን የነበሩት ሳተላይቶች ያኔም አሁንም ለአፍሪካ ተብሎ የተሰሩ ሳይሆን ለምሳሌ ሚድል ኢስት አውሮፓን የመሳሰሉትን ሀገሮች ለመጥቀም የተመደቁ ሳተላይቶች ናቸው። ያኔ ደግሞ በይበልጥ ያኔ ለአፍሪካ ታስቦ ሳተላይት ወደ ህዋ ተልኮ አያውቅም ነበር። እኔ ይህን ስራ ስጀምረው ስለ ሳተላይት ማወቅ ስጀምር ብዙ አይነት ነገሮች ታየኝ። ለምሳሌ በሳተላይት በአንድ ሁለት ወይም ሶስት አመት በሚያክል ጊዜ ውስጥ የኢትዮጵያን ህዝብ በሙሉ በአንድ ላይ ማስተማር የሚያበቃ ቴክኖሎጂ ነው።
የእርስዎም ሀሳብ ነበር አርበን ቤዝድ ኤጁኬሽን ብለው የጀመሩት መሰለኝ።
ትክክል። አሁንም እየተጣጣፍኩኝ ነው ከኢትዮጵያ መንግስት ጋር እየሰራሁ ሳተላይት በመጠቀም እንዴት ልዩ ልዩ አይነት መረጃዎች፣ ትምህርት፣ ስልጠና ማቅረብ የሚቻልበት ቴክኖሎጂ ነው ብዬ አስባለሁ።
እንደው ለማስተካከል ያህል ነው እንዳልሳሳት ነው፣ አርበን ቤዝድ ሬዲዮ ነው ወይስ ሩራል ቤዝድ ሬዲዮ ነበረ ያ ሀሳቡ?
እኔ መጀመሪያ በጣም ያስጨነቀኝ የሩራል ቤዝድ ፖፑሌሽኑ ነው።
የገጠሩ የሚኖረው
የገጠሩ ህዝብ መፍትሄ የለውም፣ የሚያስብለትም እያነሰ ነው። ኢትዮጵያ ውስጥ 20-30 ሚሊዮን ሰው በከተማ ውስጥ እና ኢንተርኔትና ቴሌፎኒ እየተጠቀመ ለመኖር የሚችል ቢሆንም 70 ሚሊዮኑ ብዙም አይነት በትምህርት ሆነ በሌላ መንገድ ብዙም አይነት ለመስራት የሚያስችል
መዋቅር ወይ መሰረት
ይህን ህዝብ እንዴት መጥቀም እንደሚቻል 70 ሚሊዮኑ ጥራት ያለው ትምህርት እንዴት ማግኘት እንደሚችል እንዲያገኝ ማድረግ ትልቅ ስራ። አሁን ተፈላጊነት ያለው ነገር ቢኖር በዚህ ዓለም ላይ ገጠር ባሉ ህዝቦች እንዴት በደንብ መርዳት ይመቻል እንዲችል የሚያደርግ ነገር ምንድን ነው ብሎ ማሰብና ለዛ ችግር መፍትሄ ማግኘት በጣም አርጀንት ነው የሚለው ነገር ቢኖር እሱ ነው።
አቶ ኖህ፣ እንግዲህ አሁን ኢትዮጵያ እንደ ያኔው አይደለችም። ያኔ አንድ የሳይንስና ቴክኖሎጂ ኮሚሽን የሚባል መስሪያ ቤት ነበራት እርስዎ እንደዚህ እየተንቀሳቀሱ በነበረ ጊዜ። አሁን የኢትዮጵያ ህዋ ሳይንስ ማህበር አለ፣ የኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት የሚባል አለ፣ የኢትዮጵያ የኢኖቬሽንና ቴክኖሎጂ ሚኒስቴር አለ እና ሌሎችም ተያያዥ ወይም አብረው የሚሰሩ እንዳሉ እናውቃለን። እርስዎ ተሳትፎ አለዎት ከእነዚህ በአንደኛው ወይም በሁሉ ውስጥ አነጋግሮት ያውቃሉ እርስዎ?
አዎ፣ በጣም ሁሉም ጥሩ ስራ እየሰራ ነው። ሁሉም የቻለውን ነገር እየጀመረ እያንዳንዱ ግሩፕ ብዙ ስራ እየሰሩ ነው። ኢትዮጵያ እኔ ሳተላይት ወደ ህዋ ስናስልክ ብዙ እንደዚህ አይነት ኢንስቲትዩሽኖች አልነበሩም። ይሄ አሁን መኖሩ ራሱ የአገሪቷን እርምጃ የሚያሳይ ነገር ነው። ከዛም አልፎ
ሄሎ
የደወሉት ቁጥር መስመር ለጊዜው የተያዘ ነው። እባክዎ በመስመር ላይ ጠብቁ። ሶሪ ዘ ሰብስክራይበር ዩ ዳይልድ ኢዝ ናት ቢዚ ፕሊዝ ሆልድ ኦን።
ሄሎ አቶ ኖ፣ ይሄ መስመር መቼም እንዴት የሚያሳዝን ነገር ነው። ይቅርታ
ለማሻሻል
ነው። እውነት ነው። እሱን ነው የምንጠብቀው እንግዲህ
እና
እሺ፣
አሁን ጀስት አይዲያውን ለመጨረሻል ኢትዮጵያ ውስጥ ብዙ በጣም ኢንትረስቲ የሆኑ ልጆች ይገኛሉ። በአስትሮ ፊዚክስ ትላንትና በኔክስት አይንስታይን የሚባል የመጀመሪያ ኢትዮጵያዊ ያገኘው ትልቅ ሽልማት ያገኘ ኢትዮጵያዊ ትላንትና አግኝቼ ተዋውቄ በጣም ገርሞኝ ነበረ።
የነጻ ትምህርት እድል ነው ያገኘው።
አዎ። እና ብዙ ኢትዮጵያውያኖች እየተሳተፉ ነው፣ እየተጣጣሪ ነው፣ እየተማሩት ውጭ ሀገር ተምረው ብዙ ውጤት ያገኙ ኢትዮጵያውያኖች ይገኛሉ። እዚህም ሀገር ሆነው አዲስ አበባ ዩኒቨርሲቲ እና ሌላም ዩኒቨርሲቲዎች ውስጥ ገብተው እየተጣጣሩ የሚለፉ ኢትዮጵያውያኖች በብዛት ይገኛሉ። ይሄ በጣም ይጠቅማል፣ ግን አይበቃም። እንዲበቃ ኢትዮጵያ ዛሬ እንኳን ሳተላይት በቻይና እርዳታ እንኳን ገንዘብ ዛሬ ሳተላይት ብቻ ሳይሆን ሰውንም ወደ ህዋ ለመላክ እንድትችል የሚያስፈልጋት ነገር በሙሉ አላት እያስባለሁ። ከሱም ከሁሉም ነገር ካላት አንደኛ ነገር ምንድነው የተማረ ህዝብ ቢኖራት ኢትዮጵያ የማንንም እርዳታ ሳትጠይቅ ራሷን እንደ ሌሎች ታዳጊ ሀገሮች የራሷን ሳተላይት የራሷን ስፔስ ኮሎኒ የራሷን ብዙ ነገር ማድረግ የምትችል ሀገር ናት። ይህ የሚለየን ከሌሎች ሀገሮች የሚለየን የህዝባችን በደንብ የጠራ ትምህርት አለማግኘቱ ነው እንጂ ያገኝ ዛሬ ያለን ህዝብ እንኳን ሳተላይት ብዙ ነገር የሰልፋን ብዬ አስባሉ።
አቶ ኖህ የቻይናን ነገር ቢያነሱልኝ። ሄሎ
እኮ በመስመር ላይ ጠብቁ። ሶሪ ስብስክራይበር ዩት ዳይልድ ኢትስ ናው ቢዚ ፕሊዝ ሆልድ።
ሄሎ
ሄሎ አቶ ኖህ ተመለስኩኝ። የቻይናን ነገር ቢያነሱልኝ አቶ ኖህ፣ አንዳንድ ሰዎች ከቻይና መምጠቋ ሳተላይቷ ብዙ ያላስደሰታቸው ሲነገሩ ይሰማል አልፎ አልፎ። አንደኛ ትርጉም አለው ወይ ሳተላይቷ ከየትም ይሁን ከየት መምጠቋ በኢትዮጵያ ባለቤትነትና በኢትዮጵያ ተጠቃሚነት ጉዳይ ላይ? ሁለተኛ ኢትዮጵያ ራሷ የምታመጥቅባቸው ሁኔታዎች ወደፊት ይመቻቻሉ ብለው ያስባሉ ወይ? ሶስተኛ ከዚሁ ጋር ያያይዘው እንዲነግሩኝ የምፈልገው እርሶ ዩናይትድ ስቴትስ ውስጥ ነው የሚኖሩት፣ ከናሳም ጋር የቅርብ ግንኙነት ሊኖሮት እንደሚችል አስባለሁኝ። በቅርብ ዓመታትም ውስጥ የኢትዮጵያ ህዋ ሳይንስ ማህበርም የኢንስቲትዩቱም የሚኒስቴር መስሪያ ቤቱም ባለሙያዎችና ሰዎች እየተመላለሱ ከናሳ ባለስልጣኖች ጋር ሲነጋገሩ አስተውሳለሁ ከባለሙያዎችም ጋር። በዚህ በኩል ምንድነው የዩናይትድ ስቴትስ የጠፈር አስተዳደር ያለው ሚና የሚያውቁት ካለ?
አንደኛ የመጀመሪያው ጥያቄ ሳተላይት ቻይና ተሰራ ጃፓን ተሰራ ቲምበክቱ ወይም የትም ቢሆን የትም ትጪ ዱቄቱን አምጪ ነው ነገር ነው። ምንም ኢትዮጵያ የሳተላይት ስራ ለማድረግ እንድትችል የሚያበጣት እርዳታውን ከየት አግኝታ ሳተላይት መጥቅ ተፈላጊነቱ ድርጊቱ ነው እንጂ ከየት ተሰርቶ ከየት ተፈጭቶ እንደመምጣቱ አይደለም።
የራሷ ሳተላይት ራሷ የምታስተዳድረው እና የምትቆጣጠረው መኖሩ ነው ዋናው ነገር ህዋ ውስጥ።
አዎ፣ አንደኛ እሱ መኖሩ ነው። ሁለተኛ ደግሞ ስል እንደነበረው ኢትዮጵያ መንግስት ለኢትዮጵያ ህዝብ የጠራ ትምህርት ማድረስ ከቻለ እንኳን ሳተላይት ሌላም ልዩ ልዩ ትልቅ ነገሮች ድርጅቶች ለማድረግ የሚበቃት አገር ናት ብዬ አስባለሁ። ደግሞ ይህንን ዝም ብሎ በጌስ ወርክ ምናምን አይደለም፣ ካልኩሌትድ በሆነ መንገድ
በታሰበበት
ኢትዮጵያ የሚያስፈልጋትን ነገር ለማድረግ ትችላለች። ሶስተኛው ጥያቄ ከአሜሪካን ሀገር ካለው ከናሳ ጋር እና ሌላም የህዋ ድርጅቶች ኢትዮጵያ ምን ማድረግ ትችላለች በሚለው ጥያቄ ብዙ እርዳታ የአሜሪካን መንግስት ለኢትዮጵያ ማድረስ ይችላል እያስባለሁ።
ምን አድርጓል? በዚህ ውስጥ ያደረገው አስተዋጽኦ አለ ወይ? ወደፊትስ ደግሞ ናሳ ሊጫወት የሚችለው ሚና አለ ብለው ያስባሉ ወይ እርስዎ አሜሪካ የሚኖሩ እንደመሆኑ?
ናሳ ብዙ ነገር ሊረዳ ይችላል።
ከዚሁ ጋር
ይቻላል ቢል
የአውሮፓ የጠፈር ኤጀንሲም አለ እና ናሳ ላይ እርስዎ በቅርብ ስላሉ ማተኮር ፈለግኩ እንጂ ከአውሮፓም ጋር እየሰራች እንደሆነ ሀገሪቱ እናውቃለን እና በዛም በኩል ምን ያህል ድጋፍ ታገኛለች የሚያውቁት ካለ?
አውሮፓም በኢትዮጵያን ህዋ ውስጥ የመደራጀት የሚታረገውን ጥረት መርዳት የሚፈልጉ ብዙ አገሮች አሉ። አውሮፓም ውስጥ አውሮፓ እንደ ሰብኮንቲኔንት ብቻ ሳይሆን የተለያዩ አውሮፓ አገሮች ጀርመን፣ እንግሊዝ፣ ፈረንሳይ ሊረዱ ይችላሉ። ደግሞ እየረዱም ነው። ግን የቻይና እርዳታ በጣም ኮምፕሊት የሆነ እርዳታ ነበረ። ሳተላይቱን ሰርተው በቶሎ አድርሰው በጊዜው በቶሎ ደግሞ ወደ ህዋ መላካቸው ኢትዮጵያን እየረዱ በጣም ጠቃሚ ስራ ሰርተዋል። ሌሎችም ሀገሮች ይህን አይተው እንደዚህ አይነት እርዳታ ለኢትዮጵያ ማበርከት ቢችሉ የተሻለ ነገር ነው ብዬ አስባለሁ።
አቶ ኖህን አመሰግናለሁ። ወደ ማህበራዊ ገጾቻችን ይግቡና ሙሉን ቃለ ምልልስ ያዳምጡ።
ወደ ተከታዩ መሰናዷችን እንዝለቅ። ዓለም አቀፍ ትኩረት ለስደት ጉዳይ።
ከመላው ዓለም የተውጣጡ የስደተኞች ህይወት ያሳሰባቸው አገሮችና ዓለም አቀፍ ተቋማት በጦርነቶችና በልዩ ልዩ ፖለቲካዊ ምክንያቶች ከየሀገሮቻቸው ተሰደው በየመጠለያው የሚገኙ ስደተኞችን ባሉበት ለማቋቋም ቃል የገቡበት ስብሰባ ባለፈው ሳምንት ጄኔቫ ላይ ተካሂዶ ነበር። ጽዮን ግርማ ከዚህ ውይይት ጋር የተያያዘ ዘገባ አሰናድታለች። ከኤርትራ ወደ ኢትዮጵያ ተሰዳ የጥገኝነት ጥያቄዋ መልስ እስኪያገኝ በመጠባበቅ ላይ ያለች ስደተኛም በስልክ አነጋግራለች። ከጽዮን ጋር ልተዋቸው።
ከታህሳስ 6 እስከ 8 2012 ዓ.ም ተመረጠ ለሶስት ቀናት ከመላው ዓለም የተውጣጡ ስደተኞችና 750 ልዑካን ቡድን አባላትን ጨምሮ ወደ 3000 ሰዎች ጄኔቫ ውስጥ በዓለም ላይ ስላሉ ስደተኞች ጉዳይ ለመምከር ሐሳብ ለመለዋወጥ የገንዘብ የአይነትና የስልት እርዳታ ቃሎችን ለማሰባሰብ ተቀምጦ ነበር። ይህ ግሎባል ሬፊጂ ፎረም ወይም ዓለም አቀፍ የስደተኞች ጉባኤ የተዘጋጀው አምና በታህሳስ ወር ስታት አመታዊ ጉባኤ ላይ የጸደቀውን ግሎባል ሬፊጂ ኮምፓክት ሰነድን ተከትሎ የተዘጋጀ ነው። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR ኢትዮጵያ ቃል አቀባይ አቶ ክሱት ገብረእግዚአብሔር የዚህ ሰነድ ይዘት ምንነትና በጉባኤው ላይ የተሳተፉት እነማን እንደሆኑ ባጭሩ ያስረዳሉ።
ግሎባል ኮምፓክት ምንድነው? ስደተኞች እስካሁን እንደምታውቁት አንድ ሀገር ይሄዳሉ። ካምፕ ላይ ወይ መጠለያ ላይ አርገሽ ይሰፈራላቸው ነገር ነው የሚጠብቁት። ይሄ መቀጠል የለበትም ነው። ዘላቂ መፍትሄም አይደለም። ሰዎችም የጎዳናቸው እንጂ የተቀናቸው አይደለም። አንደኛስ ችሎታ አላቸው፣ እውቀት አላቸው። ስለዚህ ይህንን ድረገታቸውን ክሬታል ተጠቅመው ላጠለላቸው ሀገርም አስተዋጽኦ ማድረግ ይችላሉ። ከራሳቸውን ሰርተው ለሰው ክብራቸውን ጠብቀው መኖር ይችላሉ እና መደገፍን ያለባቸው ተደግፈው እንዲሰሩ አምራች ዜጋ እንዲሆኑ መደረግ አለባቸው ይላል። ይህን ለማድረግ ደግሞ አንደኛ ተነጥለው ከዚህ ጋር ፍጅ ለብቻው ረፍጅ ያለውን ለብቻው ሳይሆን አብረን ህብረተሰቡ ጋር ተቀላቅለው መኖር አለባቸው። በተጨማሪ ደግሞ የኢንተርናሽናል ኮሚኒቲው መደገፍ አለበት አልቦችን። ያው ሰርቢያ 5% የሚሆኑት የዓለም ስደተኞች በታዳጊ እና ራሳቸው አቅማቸው ውስጥ በሆኑ ሀገሮች ላይ ተጠልለው ነው የሚገኙት እና የዓለም አቀፉ ማህበረሰብ ድጋፍ ያስፈልጋቸዋል። ስለዚህ ይህን እንደዚህ አይነት ድጋፎችን ለማሰባሰብ የገንዘብ ብቻ ሳይሆን የሀሳብም የኤክስፐርቲዝም ድጋፎችን ለማሰባሰብ ነው የተጠራው። ሰው ዓለም አቀፍ ማህበረሰቡ የራሴ ጉዳይ ነው እነዛ ስደተኛ ያጠለሉ ሀገሮች እና የስደተኞች ጉዳይ ሳይሆን የዓለም ጉዳይ ነው የስደተኛ ጉዳይ፣ ስለዚህ ይመለከተናል የሚሉ አካላት የተሰበሰቡበት አሁን በዚህ ፎረም የታየው ማንም የማይመለከተው የስደተኞች ራሳቸው አሉ፣ የአካላት ወይም የሂማኒታሪያን ኮሚኒቲ የምንላቸው ተወካዮች አሉ፣ ሲቪል ሶሳይቲ አሉ፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሻል ተቋማት እና ወርልድ ባንክ አሉ። እየቀረ የለም ሁሉም አካላት የተሳተፉበት ሁሉም ያገባናል እና የቻለው ያህል እናረግ።
እሱት በጉባኤው ላይ ስለተዳሰሱት አንኳር ጉዳዮች ሲጠቅሱ ጥሩ ውጤት የተገኘበት ነው በማለት ግምገማቸውን ያስቀምጣሉ።
አንደኛ ይሄ የነሱ ምሳሌ የሚሆን አብነታዊ የሚሆን እንዴት እንደሰሩ ምን ውጤት እንዳገኙ ያቀርቡበት ነበረ። ከዛ ባለፈ ግን ሁሉም ሰው ያገባኛል ጉዳይ ብሎም ይወያይ አንድ 6 ተሪተው ነበር ዙሪያ በስራ እድል ዙሪያ ዳክቲን አቅርቦት ዙሪያ ኢንፍራስትራክቸር ከለላ ፕሮቴክሽን የሚባሉ በዛ ዙሪያ ሀገሮች ምን ማድረግ ይችላሉ፣ ተቋማት ምን ማድረግ ይችላሉ፣ ነጋዴዎች ምን ማድረግ ይችላሉ፣ ሲቪል ሶሳይቲ ምን ማድረግ ይችላል፣ የሪሰርች ተቋማት ምን ማድረግ ይችላሉ የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው። ውጤቱም እስካሁን እንደታየው ጥሩ ይመስላል። ጥሩ ኮሚትመንት ታይቷል። ወደ 3000 የሚያክል ህዝብ ነው የተገኘው። ወደ 750 ሺህ ዴሊጌትስ በስራቸው ግን አጠቃላይ ሲደመር ግን 3000 ህዝብ የተሰበሰበበት ነበር እና በጣም ትልቅ ውጤት የተገኘበት ፎቶ ግርማት ይቻላል። ለመጀመሪያ ጊዜ ነው በየ4 ዓመቱ የሚካሄድ ነገር ነው። ግን እንደ አጀማመሩ ጥሩ ነው።
አዲሱን አሰራር ከጀመሩት መካከል ኢትዮጵያ አንዷ እንደሆነች የጠቀሱት አቶ ክሱት ይህን አሰራር የጀመሩ ሀገሮችን በምሳሌነት ተነስተዋል ብለዋል። ኢትዮጵያ የተነሳችበትን እንዲያስረዱ ከአሜሪካ ድምጽ ተጠይቀው
ኢትዮጵያ የሚገርመው ነገር አምና ነው ይሄ ግሎባል ኮምፓክት የጸደቀው። እርግጥ በ2016 ለበንደር ፍራንቾች አቆጣጠር ሀሳቡ ተነስተዋል። አንዳንድ ሀገሮችን እንደ ፓይለት ሆነው ተመርቷል። ኢትዮጵያ ተመርታለች። ከዛ በፊት ግን የሶማሌ ስደተኞች የሚጠለልበት ዶሎ አዶ የሚባል ቦታ አለ። ከአይዲያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉት እና የሚያድጉት አምራች ዜጋ የሚሆኑት የሚለውን ሙከራ የተደረገ ነበር። የሆነው ወደ $100 ሚሊዮን አይዲያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት አቋቋሙ። ሰዎችን እየተደራጁ በብድር እየወሰዱ በእርሻ በእንስሳርቢ በሱቅ ቢዝነስ ትናንሽ ቢዝነሶች ምናም ተደራጅተው አልቅስራት ጀምራሉ እና ውጤቱ ጥሩ ነው። አሁን ጅምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያንን ሁሉ ቀርበው የሚያሰሩ ስደተኞች አሉ ብሏል። አንዳንድ አሁን ሰሞኑን ሄጄ ነበረ የፈርኒቸር ስራ የሚሰሩ ነው እና ስደተኞችን ቀጥሮ እያሰራ ያለበት ሁኔታ። ትልቁ ነገር ደግሞ አብረው እንዲኖሩ እንግዲህ አንዳንድ ጊዜ ስደተኛ ሰብቆ ተቀባይ ህዝብ ደግሞ ችግርም ስላለበት የማይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮች ማለት እዛ ጋር እሱንም እንዳይኖር አድርጓል። አብረው ነው የሚሰሩት መሬቱን በተለይ አብረው ጋራ ሰጥተው ውጤቱን ምርቱን እኩል ነው የሚከፈሉት። ስለዚህ ሰላም እንዲኖርም ጥሩ አብረው በቤተሰብ አብረው እንዲኖርም ትልቅ አስተዋጽኦ እያደረገ ያለ ነው እና ይሄ ጥሩ ተሞክሮ ኢትዮጵያ አካፍላለች። ጥሩ ስልም ተቀባይነትን ያገኘ ተሞክሮ ነው።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR መረጃ መሰረት በመላው ዓለም 7.8 ሚሊዮን ሰዎች በጦርነት፣ በግጭት፣ በፖለቲካ አለመረጋጋትና በልዩ ልዩ ምክንያቶች ከቀያቸው ተፈናቅለዋል። ከነዚህ ውስጥ 41.3 ሚሊዮን ሰው የሀገር ውስጥ ተፈናቃይ ነው። 25.9 ደግሞ በመጠለያ ጣቢያ ውስጥ የሚገኙ ናቸው። 3.5 ሚሊዮን ሰዎች ጥገኝነት እንዲሰጣቸው ጠይቀዋል። በኢትዮጵያ 720 ሺህ ስደተኞችና ወደ ሌላ ሶስተኛ ሀገር ለመሻገር ጥገኝነት የጠየቁ የደቡብ ሱዳን፣ የሶማሊያና የኤርትራ ስደተኞች ያሉባት ሀገር ናት። በዚህም በአሁኑ ሰዓት ከፍተኛ ስደተኛ ቁጥር ከያዙ የአፍሪካ ሀገራት መካከል ተጠቀሳለች። በዚህ ጉባኤም ላይ በመከተል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ልዑክ ወደ ስፍራው ተጉዞ ነበር። ለአቶ ክሱት ልዑኩ ምን ሀሳብ አቀረበ ብያቸው ነበር።
አራት ነገሮች ተግሯል። የኢትዮጵያ ዴሊጌሽንም ህግ ወጥቷል። እንደምታውቂው አምና ላይ ጥሩ ስደተኞች ስራ እድል ሁሉ የስራ ተቀሉ ሁሉ ሊሰጣቸው ይችላል። ከአሁን በፊት አይቻልም ነበር። አሁን ግን እንደ ኢትዮጵያም ባይቆጠሩም እንደ ውጭ ሀገር ዜጎች የሚሰጣቸውን አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታል ኤለንስ የሚላቸውን ማስመስገን ይችላል ይላል። ትምህርትን ከአሁን በፊት ትንሽ ሪዘርቬሽን ነበረ ክፍለን የሚል በተለይ ኤሌመንተሪ ትምህርት እንዲማሩ ህጻናት ተወልደው በትምህርት ውጭ መሆን የለባቸውም ይላል እና የመሳሰሉት ብዙ ግብ ተሰጥቷል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች በምንድነው በፍለጅ መልክ ቀርቧል። አሁን ምንድነው ስፔሲፊክ ናቸው። አሁን ለምሳሌ አንደኛ ይላል 90,000 ለሚሆኑ ሰዎች የገቢ ማስገኛ እድል ወይም ኦፖርቹኒቲ ፈጥራለን። ይሄ ማለት ሁሉም ነገር ቢሰራው ነገር ሁለቱንም በፊት ማድረግ መሆን አለበት በሻም ስላለ ስደተኞችም ኢትዮጵያውያን ጭምር ናቸው ተጠቃሚ የሆኑት። ከዚህ ሌላ ይሄ ምንድነው የስራ እድል ቢፈጠርም ሙያው ከሌላቸው ክህሎቱ ከሌላቸው የትም ሊደርሱ አይችሉም። ስለዚህ 20,000 ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም አፕሬንቲስ የሆነ ሰርቲፊኬት የሚያገኙበት ስልጠና ለመስጠት። ሌላው የሀይል አቅርቦት ስደተኛ ካምፖች አካባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። ይህንንም ለማሻሻል በተለይ ብዙ ኢትዮጵያ ሲቸገርበት ስለሆነ ለማሻሻል እና የመሳሰሉት ወደ አራት ነጥብ ያለው ተጨማሪ ኮሚትመንት ያንሳለች ኢትዮጵያ።
እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት
ስደተኛ ሲመጣ ያው ተቸግሮ ሀገሩ መኖር ስለማይችል ነው ይመጣ። በነገራችን ላይ በዚህ በግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በሀገሮቻቸው ላይ የተፈጠረውን ችግር፣ ለስደት የዳረጋቸውን ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው ቅድሚያ የሚሰጠው። በዩኒሲያርም ይህን ነው ረዥም ሊሰራበት የነበረው። በተቻለ መጠን ወደ ሀገራቸው የማገዝ ነገር ነው። እሱ ካልሆነ ደግሞ ስደተኛ ተቀባይ ሀገሮች የስራም የመኖሪያም ፈቃድ ሰጥቶ የሚያኖሩበት ሁኔታ ሎካል ኢንቴግሬሽን የምንለው ነው። እሱም በሁለተኛ ደረጃ በሶስተኛ ደረጃ ሪሰትልመንት ነው። ሪሰትልመንት አስቸጋሪም የሆነው ሀገሮች ናቸው ሪሰትልመንት የሚሰጡት ሀገር ነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰጠ መብት ስደተኛው መጠየቅ የማይችልም። አሜሪካ ነበረ ትልቁ ቁጥር የምትወስድ ነገር ግን አሁን አዲሱ ፕሬዚዳንት ከመጡ ወዲህ በጣም የወረደ እየቀነሰ ሄዷል እና ትንሽ ነው። ድሮም ቢሆን ደህና ነበረ በሚባልበት ጊዜ በዓለም ውስጥ ካሉ ስደተኞች አንድ በመቶኛ የሚሆን ብቻ እድል ያገኘ ነበረው። አሁን በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ መኖር አስቸጋሪ ነው የሚሆን ነው። ላይመጣም ላይኖርም ስለሚችል ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አርጎ የራሳቸውን የሚደግፉበት የሀገሪቷንም ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መስመር ነው። በመሀል ደግሞ በመስራ ደግሞ የመጡበትን ሀገር ሰል እንዲሆንና ወደ ሀገራቸው የሚመልሱበት ሁኔታ የማመቻቸት ስራ ይሰራል።
ቤተልሔም ተስፋጽዮን የተወለደችውና እስከ 7 ዓመቷ ድረስ ያደገችው ኢትዮጵያ ነው። በኢትዮ ኤርትራ ጦርነት ወቅት ከነ ቤተሰቦቿ ከኢትዮጵያ ወደ ኤርትራ ተባረው መሄዳቸውን ትናገራለች። በወቅቱ ኤርትራ ሲደርሱ ሁሉም ነገር አዲስ እንደሆነባት ታስታውሳለች።
እስከ 7 ዓመታችን ስለነበር ኤርትራዊ መሆንም ማለት ሙሉ ምናምን ማለት ነው። እዛ እንደገባን ግን መቼም ደህና ነው እኛ ነበር መጀመሪያ የተባረር ነው። ከአባታችን ጋር እናቴና 2 እህቶች እዚህ ቀስተው ነበር። መለያየቱ፣ ቋንቋ አለማወቁ፣ ቤት ፍለጋው መጀመሪያ ላይ ይከብዳል። ማስታወቂያ ሀገር ላይ ሲሆን ማለት ነው። ከዛ በኋላ ግን የተለማመድ ስትመጣ ቶሎ ብለን ጆይን ስላደረግን ትምህርት ቤት ብዙ እንትን አይደለም አናውቅም ነበር። በጦርነት ምክንያት ነው ብዙ ስለ ኤርትራ ማወቅ የጀመር ነው። እና እንዳው እንደጀመረ በእኛም 99 ላይ ነው የተባረር ነው ሰው እንደጀመረው ነው ማለት ነው። ኦቶ እንደሆነ የተባረር ነው። እና እናድግ ቁጠባ ውስጥ ደግሞ ግን አሚ ፐርሰናሊ ትንሽ ለሆነም ሊሆን ይችላል አናውቅም ነበር።
አዲስ ህይወት አኖራችሁ እንደገና ወደ ኢትዮጵያ ተመልሰሽ መጣሽ። ኢትዮጵያ ስትመጭስ እንዴት ነበረ የኑሮ ሁኔታ? አሁንም እንደገና ተመልሰሽ ሌላ ሀገር ነው የመጣሽውና እንዴት ተቀበለሽ?
ከዚህ ስንሄድ አንቺ አጠራር ነበርና እዛ ቢሊንግ ለምታረግ አይሰማህም፣ ሙሉ ሆኖ አይሰማህም። የሆነ የተለየ ነገር አለ ተባርን ስንሄድ ማለት ነው። በአንቺ ለሚል ጥሪ ስትጠራ አዲስ የመጣ ሰው እንጂ እዛ እንደነበር አይሰማህም። እና የመጀመሪያ የነበርኩበትን የምትናፍቅበት መንገድ ላይ ቃስ ስታደርግ ጓደኛን ስትመርጥ ከአንተ ጋር ነው ይመስልስ ወይ የተባረረ ወይ አመች ይሁን እንዳንተ የሆነውን ሰው ስለምት የተለየ ሆኖ ይሰማል ነበር። እዚህ ስመለስ አሁን የሚከብድ ነገር አልነበረውም። ወደዚህ ስንመለስ የተወለድኩበትም ሀገር ሊሆን ይችላል ለዛ ነው ብዙ አልከበደም።
ኤርትራ ውስጥ አድጋ ትምህርቷን ብትከታተልም በኤርትራ ያለው ሁኔታ መሆን የምፈልገውን የሚያስችል መንገድ አልነበረም ትላለች።
በቃ መታቂውና አንድ መንገድ ብቻ ነው ሁሉም ማለፍ ያለበት መንገድ እሱ ብቻ ነው። እና መናገራችን ለምን ሆና ማለታችን እሺ ምን እንደዚህ ነው መሆነው ብለሽ ምትጠቅሽ መሆን እንደማትችይ ነው የሚነገርሽ። እና ሁሌ መሆን ልችሆን ነገር መሆን እንደማትችይ እዛ ሀገር ሆኖ የሚሰማ ታዩም የለም ተስፋም የለውም ምታዩም ነገር የለም። እንዳልኩሽ ሰውት ከእሺ ይህን አልፌ የሳዋን ፕሮሰስ አልፌ ሳዋ ሄጂ ከሳዋ በኋላ ያለውን ነገር አልፌ እንዳልኩሽ ተምሬ ከዛ በኋላ የምፈልገውን ነገር አረጋለሁ ብቲ ከአንቺ በፊት የፈለገውን ያደረገ የምታዩ ሰው የለም። ስትሞክሪ ደስን ደስን ነው። እና
ከዛም ህመም አጋጠማትና የሕክምና ቦርድ ጽፎላት ከሀገር ወጥታ ሱዳን 2 ወር እንደቆየች ትገልጻለች። ከዚያ ኢትዮጵያ በመግባትም የጥገኝነት ጥያቄውን አቅርባ እዛው መኖር ጀምራለች። ነገር ግን ዝም ብሎ ግብ የሌለውና መጨረሻው የማይታወቅ ህይወት ከመኖር መስራት ይሻላል በሚል የአበሻ ልብስ ዲዛይን ስራን ከቤተሰቦቿ ጋር በመጀመር ከራሷ አልፋ ሰዎችን ቀጥራ ማሰራት መጀመሯን ትናገራለች። መጀመሪያ የምትሰራቸው ስራዎች በድረገጽ አማካኝነት ይሸጡ እንደነበርና በኋላ ግን ፍላጎቱ እየጨመረ ሲመጣ ፈቃድ ካላት ጓደኛዋ ጋር በመሆን እየሰራች እንደምትገኝ ትናገራለች። አጠር ያለ ቆይታ አድርገን ነበር።
ሊሚትድ የሚለውን ነገር አልፍ ምን ለመገኘት በመሞከር ነው ብዬ አስባለሁ። አችም ብሎ የሚነገር ነገር የማይቻልበትን ቦታ አልፍ ስትመጪ ከአንቺ ጋር የሚቀረው ህልምና ተስፋሽ ነው። በህልምና ተስፋ የሚመጣውን ነገር አልደራደርም ብሎ የቆመ ሰው ለራሱም ለሌላውም የስራ እድል መፍጠሩ ይሆናል ይደረጋል የሚለውን ደግሞ ለማሳየት መሞከር ይህን አክቲቭ አድርጊያለሁ ማለት ይችላለሁ። ስራው ላይ ስመጣ ግን ታዳጊ ነኝ ብዬ ነው ማሰብ።
አሁን አንቺ ሰው አለ በስርሽ የቀጠርሽው ምንድን ነው? ድርጅት ነው የልብስ ዲዛይን መስሪያው?
ብዙ ሰዎች አሉን። እንዳልኩሽ በኮንትራክት የምናሰራቸው ሰዎች ይበዛሉ። ከሸማኔ ጠላፊ ሰፊ ጀምሮ ብዙ ሰው የተካተተበት ስራ ነው።
ሻል ለምሳሌ ስደተኛ መጠለያ ጣቢያ ተቀምጠሽ
አሳለኝ ሲከነኝ አዲስ አበባ እንደመጣ በአሳለኝ ሲከረኩ አዲስ አበባ ውስጥ ነኝ። አሳለኝ ሲከረኩ ወደ ካምፕ አልሄድኩ።
የዩኤንኤችሲአር ስር ነው ያለሽ ማለት ነው?
አራ አድሚኒስትሬሽን ኦፍ ሬፊጂን
ሚሳ። ምን ደረሰ ጉዳይሽ?
እንደዛው ነው ያለው። እኔም እዛ አንተን ስላልኩኝ It's all the same, I'm not sure.
How many
times? I'm not sure.
አራት አመት ሞላ የነማስተውና ሰው መሆን ብቻ ሰው ያስብለው ሰርቶ መብላቱ በራሱ መተዳደሩ ነው እና ያህን መቀማት ማለት ራይትሽን ነው ሰር ነው ማለት አልችልም ግን በማስብ ሳምቲንግ ልጅ አስተዋለ ሁሉ እንዴ ታብሎ አይኖርም ሰው ስደተኛ ነኝ በሚል ራሱን እየገደለ አይኖርም ራሱን እየገደልክ ነው የምትኖረው ሰው ካልሰራ ይሞታል
ኢትዮጵያ ውስጥ ለእናንተ ላሳይለም ጠያቂዎች የሚደረግላችሁ ድጋፍ አለ
አዲስ አበባ ውስጥ ሰመኖር ፍቃድ ይሰጣል አሁን በዚህ ባለፈው ከኦባማ ሳሚት በኋላ ያለው ነገሮች ደግሞ ለማስተካከል ብዙ ነገር ተመክሯል እንደተባለው እንደተጻፈው በፕሮክላሜሽን ላይ እንደወጣው የስራ ፍቃድ right to move ለመንቀሳቀስ ይሄ ቫይታል registration in ibalute birth certificate birth certificate merit certificate access ለማድረግ እነዚህን እንደ proclamation ደረጃ ወጥቷል
regulation
የለውም ማለት
የሥራ ፈቃድ ግን አግኝተሻል
መመሪያ ግን የለም መመሪያም እየጠበቅን
ለምሳሌ ነጻነት አላቸው መብት አላቸው እንዴት ነው ሰውስ
ሁሉም ሰው እንደ ሰው treat ያደርጋል በሰው ደረጃ አንዴ አሁን ስደተኛ መሆን ይማቀው ሰርቪስ ፈልጌ ሲሄድ ብቻ ነው ባንክ ሲሄድ መጥቀሽ ይሆናል አይሆንም ይሄ ኖርማል ግብይት ምታርጊ ነገር ማረክ ይችላልሽ እኔ ሐላፊነት ለስጂ ማረግ የምችለው ነገር እኔ ተጠያቂ ነኝ ብይ መቀር የምችለው ነገሮች ለመውሰድ ግን ፈቅድም ግብይት ነው
እጂ ከሰው ጋር ያለው ግንኙነት መልካም ነው
በጣም ጥሩ ነው
የኢትዮጵያ ሕዝብ ተወካዮች ምክር ቤት ጥር 9 2011 ዓ.ም ባደረገው መደበኛ ስብሰባ በተለያየ ምክንያት ከሀገራቸው ተሰደው ኢትዮጵያ ለሚገቡ ስደተኞች የተለያዩ መብቶችን የሚሰጥ አዋጅ አጽድቋል። የመንቀሳቀስ መብት፣ ትምህርትና ስራ የማግኘት መብት፣ በሀገሪቱ የፋይናንስ ስርዓት መሰረት የባንክ አገልግሎት ተጠቃሚ መሆንና በሰፋፊ የመስኖ እርሻ ልማት ስራዎች ላይ እንዲሳተፉ አዋጅ ይፈቅዳል። እንደ ቤተልሔም ያሉ ጥገኝነት ጠያቂዎችና ስደተኞች ይህ የጸደቀውን አዋጅ ወደ ተግባር የሚቀየር መመሪያ እስኪወጣ በመጠባበቅ ላይ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ቆንጆና ወቅታዊ ዘገባ ነበር። አንቺም እንዲሁ መጪ ጉዳዮችን እየተከታተልሽ ተጨማሪ ዘገባዎችን ታደርሽናለሽ ብለን እንጠብቅ። የሰደፍ ጉዳይ የሚያባራ ይመስልም መቼም በቅርብ ጊዜ።
አዎ ሰለሞን፣ እንግዲህ ሌሎች ዘገባዎችንም አካተን ለአድማጮቻችን እናሰማቸዋለን።
አመሰግናለሁ ጽዮን።
እስከ ማጠቃለያው ከተከታዩ ሙዚቃ ጋር እንተዋችሁ። ቤቲ ጂ ሰላም ከሁለት አዲስ ወጣት ድምጻውያን ጋር የተጫወተች ነው።
ሰላም
Salam, why she lin you with me? One now salam, salam ato, salam now alo.
ክቡራትና ክቡራን አድማጮች፣ በነገራችን ላይ በዚህ ምሽት ሊተላለፉ ተይዘው የነበሩ በትምህርት ጉዳይ ከዶክተር አዳነ ገበያው ካሳ ጋር ያደረግነው ውይይት እንዲሁም በባንክ ጉዳይ ከሙዳይ ዓለም አቀፍ ባንክ አስተባባሪ ወይም መሪ ጋር ከአቶ ተካልኝ ገዳሙ ጋር ያደረግነው ውይይት ስለ ባንኩና ስለ ራሳቸውም ጭምር በፕሮግራም መጣበብ ምክንያት ለዛሬ ሊተላለፍ ባለመቻሉ ይቅርታ እንጠይቃለን። በዚያ ላይ ቀደም ሲል የሰማችኋቸው በኢትዮጵያን የወቅቱን የጨለማና የብርሃን ሁኔታዎች አንስቻው ያያቸው ፕሮፌሰር ብሩክ ኃይሉ ዶክትሬት ድግሪያቸውን የዛሬ 22 ዓመት ሲሰሩ ጽሑፋቸውን በአፍሪካ አካባቢያዊ የሳተላይት ስርዓት አስፈላጊነትና እውነትነቱን ሊገዳደሩ በሚችሉ ሁኔታዎች ላይ ነበረ ጽሑፋቸውን የሰሩት። በዛም ላይ አነጋግሬያቸዋለሁ። የእሳቸውን ምዥ መልሳለሁ። እሳቸው ናቸው ስለ ኖህ ሳማራ ማስታወሱ አድናቆታቸውን ገልጸውልኝ የነበረው። አመሰግናለሁኝ። አሁን ለማጠቃለያው ወደ አሉላ ልምራችሁ።
በቤተ እምነት ተቋማት ላይ ጥቃት የሚፈጽሙ ህገወጦችን መንግስት በአፋጣኝ ህግ ፊት ማቅረብ እንዳለበት የአማራ ክልል የሃይማኖት ተቋማት ጉባኤ ጠየቀ። ድርጊቱንም በጽኑ እንደሚያወግዝ ገልጠዋል። በሌላ ተያያዥ ዜና የሞጣ ከተማና አካባቢው ዛሬ ሰላም ዋሉን የምስራቅ ጎጃም ዞን ፖሊስ መምሪያ ገልጧል። የሶማሊያው ጽንፈኛ ቡድን አልሻባብ በማዕከላዊቱ ሶማሊያዊቱ የጋልካዮ ከተማ በወታደራዊ አዛዦች ላይ በተነጣጠረውና 8 ሰዎች በተገደሉበት ሌሎች 55 ሰዎች በቆሰሉበት የትላንት ምሽት ተሽከርካሪ ላይ ተጠመደ አጥፍቶ ጠም አጣፊ ቦምብ ፍንዳታ ሐላፊነት ወሰደ። ማጥቃለ ዜና በቃ።
ዝግጅታችን በዚሁ ተጠናቀቀ። ለምሽቱ ጤና ይስጥልኝ። በደህና